ብቻ የእግዚአብሔር በረከት የእግዚአብሔር ስጦታ ነው የሚል እምነት አለኝ።
ትዳር ጥበቃ የሚደረግለት ተቋም፣ ትዳር የሀገርም መሰረት።
ዶክተር የትናየት ደምሴና ባለቤታቸው ዶክተር ብርሃኑ ናቸው።
ጥሩ የባለ ትዳር ምሳሌዎች ተብለው እውቅናና ሽልማት ካገኙ ጥንዶች መካከል የዛሬ እንግዶቻችን ናቸው።
በካፕቴን ብርሃኑና በካፕቴን አንቶኒ የተነሱት ነገሮች በደፈናው አስተዳደራዊ ችግር ነው የሚል ቢሆን ምንም አልነበረም። ግን ያሳዘነኝ ነገር ከማንነት ከዘር ጋር ስለያያዙት ነው። ካፕቴን ብርሃኑ የሚገባውን ነገር አልከለከልኩም። ማንንም ቢሆን የሚገባውን ነገር አልከለከልኩም። ከፊት ግን ሲንከባልል የመጣ አቅማነስ ችግሮች ስለነበሩ አሁን ይሄንን እኔ ከፋ ያደረግ
በኢትዮጵያ አየር መንገድ አስተዳደር ላይ ለቀረቡ ክሶች ከአስተዳደሩ አጠቃላይ መልስ ይሰጥ።
አሁን የሰማችኋቸው ካፕቴን ደስታ ዘሩ የበኩላቸውን አልተናገሩም ነበርና ዛሬ መልስ ይሰጣሉ።
ሰላም አዲሱና ሉላ፣ እንደምን አላችሁ?
የራዲዮ መጽሔት ዝግጅታችሁ ከአድዋ ድል መታሰቢያ ቀን በጥቂት ቀናት ቀደም ቢልም
የአድዋ ድል ጀግኖቻችንን ለመዘከር የቋጠርኳትን ስንኝ ግን ልክ ያለሁና
በአየር ላይ ወንጭፏት አገሩ ጀግንነት ይሽተት።
እምዬ ሚኒሊክ፣ እቴጌ ጣይቱና ኢትዮጵያውያን ጀግኖች አባቶቻችንና አያቶቻችን ይዘከሩ ከታላቅ አክብሮት ጋር።
የራዲዮ መጽሔት ቤተኛችሁ አስራደው ከፈረንሳይ ብሎ የላካትን ግጥም
የግጥሙ ሰዓት ሲደርስ እናቀርባለን። ከወዲሁ ግን እናመሰግናለን።
ምንም ጊዜ ቢያጥረን የንጉሴ አክሊሉ መስኮት ዛሬ መከፈቱ አይቀሬ ነው።
ወደ ዝግጅቱ ለመዝለቅ ታዲያ አዲሱ ጊዜ ወሰን አይመስልህም?
በጣም አሉላ። ውድ አድማጮች አብራችሁን ትቆዩ ዘንድ የክብር ግብዣችን ይድረሳል።
ግብዣው የፕሮግራም አቀናባሪያችንን ብርሃን ኃይሉን ጨምሮ
የኔ አዲሱ አበበና
የኔም ያሉላ ከበደ ነው።
የእሁድ የካቲት 17 2011 ዓመተ ምህረት የዓለም ዜና እንዳበቃ
እንመለሳለንና እንዳትሄዱ።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምን አመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ጆና ካሚንግስ በስቱዲዮ መሳሪያዎች ላይ ይገኛል። ከሚቀጥለው የኢትዮጵያ ሀገራዊ ምርጫ በፊት ኢህአደግ ውሁድ ፓርቲ እንደሚሆንና ለስሙንም እንደሚቀይር አስታወቀ። የግንባሩ አዲስ አደረጃጀት አምስቱን አጋር ድርጅቶችን የሚያካትት መሆኑን በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ ሚኒስትር እንዲሁም የኢህአደግ ምክር ቤት ጽህፈት ቤት ኃላፊ የሆኑት አቶ ብናልፍ አንዱዓለም ማምሻውን ለአሜሪካ ድምፅ ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ አጋር የሚባሉት ድርጅቶች ከሚያስተዳድሯቸው ሶማሌ፣ ጋምቤላ፣ አፋር፣ ቤንሻንጉል ጉሙዝና ሐረሪ ክልሎች ለተውጣጡ የህብረተሰብ ክፍሎች ሲናገሩ ኢህአደግ ሁሉንም የኢትዮጵያ አካባቢዎችና ሁሉንም ኢትዮጵያውያን በሚያካትት መልኩ ራሱን እንደገና እያዋቀረ ነው ብለዋል። እስክንድር ፍሬው ዘገባውን እያጠናቀረ ነው። አዲስ አበባ ላይ ተጠናቆ እንደደረሰኝ ሙሉን አቀርብላችኋለሁ። በሶማሊያና በኬንያ መካከል ባለው የባህር ላይ ወሰንና ግዛት ይገባኛል ውዝግብ ምክንያት ሰሞኑን የተፈጠረውን ውጥረት ለማርገብ ያስችላል የተባለ የማለሳለሻ መግለጫ የሶማሊያ መንግስት አውጥቷል። ዛሬ ማምሻውን ከሞቃዲሾ የወጣው መግለጫ ሀገሮቹ 100,000 ካሬ ሜትር ይሆናል በሚባለው በከርሰ ምድር ዘይትና በተፈጥሮ ጋዝ የበለጸገ እንደሆነ በሚነገረው ግዛት ላይ ጉዳዩን የያዘው ዓለም አቀፉ የፍትህ ችሎት ውሳኔ እስኪሰጥ ሶማሊያ አንዳችም እንቅስቃሴ እንደማታደርግ ማረጋገጫ ሰጥቷል። የሶማሊያ መንግስት አካባቢውን ለማልማት ጨረታ አውጥቶ እየተደራደረ ነው የሚል ጭምጭምታ ከተሰማ አንስቶ ኬንያ የሶማሊያን አምባሳደር ለምክክር ወደ ሀገራቸው እንዲሄዱ ማዘዟና የራሷንም አምባሳደር ወደ ናይሮቢ መጥራቷ ሰሞኑን ሲዘገብ ሰንብቷል። የሱዳን ፕሬዚዳንት ኦማር ሐሰን አልበሽር አስቸኳይ ጊዜ አዋጅ ከደነገጉ በኋላ ዛሬ ማለዳ ካርቱም ውስጥ አደባባይ በወጡ ተቃዋሚዎች ላይ የጸጥታ ኃይሎች በከፈቱት የአስለቃሽ ጋዝ ተኩስ አንድ ሰው መሞቱ ተሰማ። የ62 ዓመት ዕድሜ ያላቸው ፍራፍሬ ነጋዴ ሕይወት ያለፈው ሆስፒታል ውስጥ ሲሆን ለህልፈታቸው ምክንያት የሆነው በተተኮሰባቸው ጋዝ መታፈናቸው መሆኑን የሟቹ ቤተሰቦችና ሐኪሞች ለቪኦኤ ገልጸዋል። ሱዳን ውስጥ የተቃውሞ እንቅስቃሴዎቹ ከተጫሩበት ካለፈው ታህሳስ አጋማሽ አካባቢ ጀምሮ በተቀጣጠሉ ሰልፎችና ከመንግስቱ ኃይሎች ጋር በተፈጠሩ ግጭቶች እስካሁን 31 ሰው መገደሉን መንግስቱ አምኗል። የናይጄሪያ ፕሬዝዳንታዊ ምርጫ ትናንት በተለያዩ የሁከት አጋጣሚዎች ምክንያት ተስተጓጉሎባቸዋል በተባሉ በሌጎስ፣ በሪቨርስ እና በአናምብራ ስቴቶች ውስጥ ድምጽ መስጠቱ ለሌላ ጊዜ በድጋሚ እንደሚደረግ ብሔራዊው የምርጫ ኮሚሽን አስታወቀ። ድምጽ መስጠቱ ከማዕከል ራቅ ያሉናቸው በተባሉ ገጠራማ አካባቢዎች ዛሬም ቀጥሎ መዋሉን ኮሚሽኑ ጠቁሟል። ኮሚሽኑ የድምጽ ቆጠራ ውጤቶቹን ከነገ ሰኞ አንስቶ ይፋ ማድረግ እንደሚጀምር ማሳወቁን የምርጫውን ሂደት ለመከታተል አቡጃ የሚገኘው ሪፖርተራችን ፒተር ፕሎት ይዘግቧል። ሁለቱም ተፎካካሪዎች ተቀማጩ ፕሬዚደንት ሙሐመዱ ቡሃሪና ዋነኛው ተቀናቃኛቸው አቲኩ አቡበከር በየግላቸው ድላቸውን እየተነበዩ ናቸው። በተመሳሳይ ዜና ሌላይቱ የምዕራብ አፍሪካ ሀገር ሴኔጎል ውስጥ ድምጽ ሰጪዎች ዛሬ ፕሬዝዳንታቸውን ለመምረጥ ወጥተዋል። ተቀማጩ ፕሬዝዳንት ማኪ ሳል በመጀመሪያው ዙር በዝርራ እንደማሸነፍ አልጠራጠርም ሲሉ ቀደም ሲል መግለጫ ሰጥተው ነበር። ይሁን እንጂ እጅግ ታዋቂ ናቸው የተባሉ የፖለቲካ ተቀናቃኞች በዛሬው ምርጫ ላይ እንዳይሳተፉ መደረጉን እየወቀሱ ያሉ የመብቶች ተሟጋቾች ቡድኖቹ በፕሬዝዳንት ሳል ላይ ቅሬታ እያሰሙ ናቸው። 6.5 ሚሊዮን የተመዘገቡ ድምጽ ሰጪዎች ሴኔጎላውያን የወጡበት የዛሬው ምርጫ ውጤት እስከፊታችን አርብ ይገለጻል ተብሏል። የየመን ባለስልጣናትና ሁቲ አማጽያን በመጀመሪያ ምዕራፍ ኃይሎቻቸውን ከሆዴይዳ ወደብ ለማራቅ መስማማታቸውን የተባበሩት መንግስታት ድርጅት አደራዳሪዎች ዛሬ አስታወቁ። ተዋጊዎቻቸውን ዋነኛው ሰብአዊ እርዳታ ማስገቢያ ከሆነ ሆዴይዳ ወደብ ማንሳት ተፋላሚዎች ወገኖች ባለፈው ታህሳስ የደረሱበት ስምምነት አካል ነው። ደቡብ አሜሪካ ውስጥ በቬኔዙዌላና በብራዚል ድንበር ላይ 4 ተቃዋሚ ሰልፈኞች ተገደሉ። እንዲሁም በህፃናት ላይ የሚፈጸምን ጾታዊ ጥቃት የሰውን ልጅ ለአንዳች አጉል ልማድ ወይም እኩይ መንፈስ የመሰዋት ያህል ነው ሲሉ የሮማ ሊቀ ጳጳስ አቡነ ፍራንሲስ አስታወቁ። ዝርዝር ያሉ ዘገባዎችን ዘግየት ብዬ ይጀመለሳለሁኝ። አሁን ለቀሪ ዝግጅት ወደ አሉላና ወደ አዲሱ ልመልሳችሁ።
ይህ የራዲዮ መጽሔት ዝግጅት ነው።
እሁድ ከካቲት 17 ቀን 2011 ዓመተ ምህረት
በራዲዮ መጽሔት የጊዜ ሰሌዳ መሰረት አሁን ሰዓቱ
ምርጥ ግጥም ነው። የሳምንቱ
የዛሬዋን ግጥም የላከልን የፈረንሳዩ አስራዶ
መግቢያ ወይም መንደርደሪያ ማበጅቶላታል።
አዲሱና ሉላ እስቲ ተጠየቁ፣ አብረን እንጠየቅ።
ባጥንቱ ቸንክሮ ድንበር ያስከበረ፣ በጅማቱ አክርሮ ባንድነት ያሰረ፣
ሰንደቅ የሰቀለ ባጥንቱ ሰክቶ፣ በስጋው ደሙ በቃል ኪዳን ጠንቶ፣
በሰጣው አደራ ለቃል ኪዳናችን ዛሬ ላይ ቢጠየቅ ምንድን ነው መልሳችን?
ወደ ዋናው ግጥም እንዝለቃ።
ተጠየቅ ልጠየቅ፣ በአገር በሃይማኖት በሚስት የለም ዋዛ፣ ባሞሌ አይለወጥ ባራጣ አይገዛ ብሎ የዘመተው ባድዋ በማይጨው፣ ለአገር ለነጻነት ሕይወቱን የሰዋው፣ ለእኛ ሲል የሞተው
ድንበር ያስከበረ፣ ባጥንቱ ቸንክሮ በአንድነት ያሰረ፣ በጅማቱ አክርሮ ቆዳው ተፈቅፍቆ ብራና ተሌጦ፣ ታሪኩ የተጣፈ በደም ተበጥብጦ፣ ሰንደቅ የሰቀለው ባጥንቱ ሰክቶ፣ በሥጋው ደሙ በቃል ኪዳን ጠንቶ፣ ለሰጠን አደራ ለቃል ኪዳናችን ዛሬ ቢጠይቀን ምንድን ነው መልሳችን?
ባሞሌ ለሸጥነው ለነጻነታችን፣ ለተቸበቸበው ለባዕድ መሬታችን፣ ለተሸራረፈው የአገር ድንበራችን፣ ለተሸረሸረው ጥኑ እምነታችን፣ ለእኛ ሲል የሞተው ባድዋ በማይጨው ዛሬ ቢጠይቀን ምንድን ነው መልሳችን? ተቃል ኪዳናችን መፍረስ ወይ መጠበቅ መልሳችን ምንድን ነው? ተጠየቅ ልጠየቅ።
ቢጠይቅ ታሪኩን ቢያነሳ አደራውን፣ በደም የተጣፈ የአባት ምዛዜውን ምንድን ነው መልሳችን? ለሰጡን አደራ ማረጋገጫችን፣ ለእኛነት መግለጫ የእኛነት ቃላችን፣ ለቃል ኪዳናችን መፍረስ ወይ መጠበቅ መልሳችን ምንድን ነው? ተጠየቅ ልጠየቅ። መልሳችን ምን ይሆን? ተጠየቅ ልጠየቅ። መልስ የሚሻ ለሁላችን የቀረበ ጥያቄ ሲል አስፍሯል አስራደው በግርጌ ማስታወሻው። በስራቸውና ለአገር ባበረከቷቸው ተግባራት
የአድዋ ድል ጀግኖቻችንን ለመዘከር የቋጠርኳት ስንኝ ነች ብሎናል።
ቤተኛችንን አስራደውን እናመሰግናለን።
ድምፃዊ ጎሳዬ ደግሞ የአየር ጉዟችንን እንዲህ ይከፍልናል።
ተስፋዬን እናመሰግናለን።
አዲሱ ሙዚቃው ነው።
አዲሱ ሙዚቃ ነው። ምን አንድ ሁለቱ መራርጠናል። ዛሬም
ቢመጣ ይሻላል። እሺ።
በተለምዶ አጠራር የፍቅር ቀን፣ በእንግሊዘኛው መጠሪያው ቫለንታይንስ ዴይ፣ በኢትዮጵያውያንም ዘንድ እየተለመደ ይመስላል።
የዘንድሮውን ታዲያ ለየት ባለ ሁኔታ ከሌሎች ጋር ያከበረችው
በያሰሙን ደጋግመን ያቀረብናት የገንዘብ አያያዝ አማካሪና
የቤት ግዢና ሽያጭ ባለሙያዋ የትናየት እሳቱ ነች።
ፍቅራቸውና የትዳር ህይወታቸው ምሳሌነት አለው ላለቻቸው
ሶስት ጥንዶች እውቅና ሰጥታ ሽልማትም አበርክታላቸዋለች።
ባልና ሚስቱ ዶክተር የትናየትና ዶክተር ብርሃኑ፣
ሌሎቹ ወይዘሮ ማርታና አቶ ኤርሚያስ፣
እንዲሁም ወጣቶቹ ኤርሚያስና የትም ብርሃን ናቸው የተመረጡት።
እኛም ለዛሬው ሁለቱን ጥንዶች ብቻ አቅርበናል።
ስናቀርብም በመመረጣችሁ ምን ተሰማችሁ?
እስቲ የትዳር ተሞክሯችሁን አጋሩን ከሚሉ ጥያቄዎች ጋር ነው።
አስቀድመን ግን ወይዘሮ የትናየትን ለመሆኑ ይህን እንደምን አሰብሽው?
የመረጥሻቸውንስ በምን መስፈሪያ ለካሻቸው አልናት?
የዶክተር የትናየትና የዶክተር ብርሃኑን ጉዳይ በቅርብ ጊዜ ነው የተዋወቅኳቸው እና በአካባቢያችን ላይ በሚደረጉ ማህበራዊ ነገሮች ላይ እርስ በርሳቸው የሚያሳዩት መከባበር፣ ልጆቻቸውንም የማግኘት አጋጣሚ እድል ገጥሞኝ ነበር። ሁሉንም ነገር ሳገናዝበው ባራያነት ራሴም የምጓጓበት፣ የምደሰትበት፣ የምኮራበት ቤተሰብ ስለሆነ ነው እነሱን አንድ ያየሁት ምስክርነት ስላለ ነው። ከዛ ውጪ ማርታና ኤርሚያስን ደግሞ ረዘም ላለ ጊዜ ነው የማውቃቸው። የ20 ጋብቻም ቢሆን ሁሉ ጊዜ በፍቅር የተሞላ ጠብ እንኳን ጠብ ሳይመስል ጠብም የሚባል ነገር አይችበትም ማለት ግን ሰው ተጋጭቷል ልትል የምትችልባቸውን እንኳን ነገሮች እንዴት አድርገው በቀልድና በጨዋታ እንደሚያሳልፉት በጣም የሚያስቀና ትዳር የእነሱንም አይቻለሁኝ። እና የሶስተኛውን ሰው ግን የአማኑኤል መኮንንን ደግሞ ከነ ባለቤቱ ነበር የጋበዝኩት። ግን አዲስ የተወለደ የ45 ልጅ ስላላቸው ያው ብቻውን የመጣው እንዳያችሁት። የእነሱ ደግሞ እሱ 2 ዓመት ተኩል ነው፣ ረጅም ጊዜ በመኖር አይደለም። የእሱ ያስደነቀኝ የ29 ልጅ ነው አሁን የሶስት ልጆች አባት መሆኑና እጅግ በጣም ደስተኛ ሰው መሆኑን ከሀገሩ ልጅ ጋር ተጋብቶ በሌላ ቢዝነስ የምክንያት አግኝቸው ነው አዲስ ነው አንተዋወቅም። እና ያንን ሲገልጽልኝ ብዙ ወጣቶች አሁን ከራሳቸው ሀገር ሰው ውጪ ወደ ሌላ ዜጋው ውስጥ ገብተው እየተጋቡ እየኖሩ ስለሆነ ትልቅ አርአያ ሊሆን ይችላል ለአዲሱ ትውልድ ብዬ አመራረጡም በዚህ ነው። በእርግጥ ሌሎችም የማላቃቸው ካሉ በአካባቢያችን ላይ እንዲጠቁሙኝ የተለያዩ ድርጅቶች ጋር ደውዬ ሰው ላኩልኝ ብዬ ጠይቄ ነበር። አጋጣሚ ሆኖ ቀኑ እስከሚደርስ ድረስ ማንም ሰው የላከልኝ ሰው ስለሌለ እኔው በአቅራቢያ የማውቃቸውንና ለራሴ እንደ ምሳሌ የማያቸውን ለሌላው ደግሞ ጠቅማል ብዬ በምለው ነው የመረጥኩት።
ወደ ዶክተር የትናየትና ዶክተር ብርሃኑ ወግን ዝለቅ።
ዶክተር የትናየት ይጀምራሉ።
እሺ። እንግዲህ ከኛ የ28 የጋብቻ ህይወት ሰዎች አንዳንድ ነገሮች ቢማሩበት በእኔ በኩል የምገልጸው የመጀመሪያው ጋብቻ የእግዚአብሔር በረከት፣ የእግዚአብሔር ስጦታ፣ ሁል ጊዜም ደግሞ በየሰዓቱ በየቀኑ የእግዚአብሔር እርዳታ ከተካተተበት አንዱ ለስኬት የሚያበቃው ነው የሚል እምነት አለኝ። በሁለተኛ ደረጃ ደግሞ ዝግጁነት ነው። ጋብቻ ታላቅ ኃላፊነት ያለበት ማዕከል ነው። የከበረ ታላቅ ኢንስቲትዩት ከሚባሉት ከመጀመሪያው ኢንስቲትዩቶች እንግዲህ አንዱ ጋብቻ ነው እና ወደዛ ስንሄድ ትልቁ ቃል ኪዳን የሚለው ነገር ነው። ኮንትራት አይደለም ጋብቻ። እስከ መጨረሻው ድረስ ሰው በህይወት እስካለ ድረስ የምትዘልቅበት ነው የሚለው ነገርና ቃል ኪዳን ብለንም ስንገባ በሀብት በማጣት በጉብዝና በድካም በጤንነት በህመም እንዲህ እንዲህ እያልን ከባድ ኃላፊነት ነው የውዴታ ግዴታ ነው የምንገባውና ያንን ለመሸከም ፈቃደኛነት ያስፈልጋል። ያንን እለት እለት አብረን በመናደርገው ህይወት እንደ ታታሪ አትክልተኛ መንከባከብ አለብን። ብዙ ጊዜ ነገሮች የሚበላሹት ምንድነው? አንዴ በጋብቻው ሰው ከገባ በኋላ በቀጣዩ አያያዙን ያላላዋል። ጥሩ ነገር ማየትን ያቆማል። የመመሰጋገል ልምድን፣ አንዱ አንዱን የማድነቅ ልምድን እነዚህ ነገሮች ይተዋል። ምክንያቱም ከጋብቻ በፊት በነበረው ግንኙነት ሁሉ ሰው ጥሩ ነገር ብቻ ነው የሚያየው። አንዳንድ ጊዜ ደግሞ ወደ ጋብቻ ሲገባ ክፉ ክፉ ነገሩን ብቻ ማየት ከጀመረ ሰው ለችግር የሚያጋልጥ ነገር ይሆናል ማለት ነው። ይሄ የሁለትዮሽ መንገድ ነው። ሁለቱም በእኩል ኃላፊነት አለባቸው ጋብቻው እንዲጠነክር ወይም ደግሞ ጋብቻው እንዲወድቅ። ስለዚህ ይሄ አብሮ ኃላፊነትን ተሸክሞ የመቀጠል ነገር አብሮ ባህሪ ለባህሪ ተግባብቶ ተናቦ ተቻችሎ ተዋዶ ተከባብሮ መኖር የሚለው ነገር እንደ ዋናው መሰረታዊ ነው ብዬ አስባለሁ። አዲሱ
እሱ ነው ያስመረጠን ነው የሚሉኝ ወይዘሮ የትና የታየችው። ዶክተር ብርሃኑስ ለምን እውቅና የተሰጣችሁ ይመስለዎታል?
እሺ አዲሱ፣ መጀመሪያ ይህን እድል በሰጠኝ አመሰግናለሁ። እንግዲህ ትዳር ጥበቃ የሚደረግለት ተቋም፣ ጥበቃ በህግ ይደረግለታል፣ ጥበቃ ማህበረሰብ ይደረግለታል፣ ጥበቃ በህግ ይደረግለታል። ትዳር አካባቢም የሀገርም መሰረት ነው። ትዳር የሌላቸው ሰዎች ለከፍተኛ ስራ እንኳን አይታጩም። ወይም ትዳራቸው ላይ ችግር ያለባቸው ሰዎች እንደ መጥፎ ነጥብ ነው የሚያዝባቸው። ትዳርን የሚጀምረው ብዙ ጊዜ ወንድ ነው። በባህላችን ተንበርክኮ ሴት ልጅን መጠየቅ እንትን በእኛ ጊዜ አልነበረም። እሱን ሚስ አድርገናል። ይሄኛው ትውልድ እንዲያውም ተንበርክኮ ነው የሚጠይቀው። ይህንን ትርጉም መረዳት ያስፈልጋል። ይሄ ትርጉም እሺ መባል ብቻን ሳይሆን ኃላፊነትም ድርብ ኃላፊነትም ይዞ ይመጣል ወንድ። ከዚህ ሌላ ትዳር ራሱ እንደ ጥሩ ዘር እንክብካቤ ይፈልጋል። ትዳርም እንዲሁ ጎንበስ ብለህ ለምነህ ያገኘኸው ነገር በእንክብካቤ መያዝ፣ በኃላፊነት ስሜት መያዝ የሚፈልግ ነው። ሌላ ለትዳር በጥሩ ሁኔታ መሄድ ሁለት ዋና ነገሮች ያሉ ይመስለኛል። የመጀመሪያው ነገር ለራስህ ህሊናህ መታመን፣ በምታረገው በምትሰራው ነገር ሁሉ በባህሪህ ሁሉ ለህሊና ታመን። ሁለተኛ ደግሞ ለፈጣሪህ ታመን። ለነሱ ከታመንክ ለራስህም ሰላም ታገኛለህ፣ አብረህ ካለው ሰውም ጋር ሰላም ታገኛለህ፣ የወደፊቱን ጉዞ የተቃና ይሆናል። ትዳር ግልጽነት ይፈልጋል። በሀሳብህ፣ በንግግርህ፣ በስሜትህ በዓለም ላይ ካሉ ሰዎች ሁሉ ከትዳር ጓደኛ ጋር ግልጽ መሆን ይኖር። ለሌላ ሰው የማትናገረውን ነገር ከሌላ ሰው ጋር የማትካፈለውን ነገር ለመካፈል እድል ይሰጣል ጥሩ ትዳር። እስካሁን ባለኝ ትዳር ውስጥ ምንም ሪግሬት ማድረገው ነገር የለም።
የሚያዝንበት ነገር የለም።
የሚቆጭበት ቅርም ሰይበት ነገር የለም። ድብቆሽ በገቢ በሰዓት ማጥፋት በስራ ሁኔታ ወዘተርፈ ምንም ድብቆሽ መኖር የለበት። አለመግባባት የሌለበት ነገር እንዳይመስልህ ትዳር። ትዳር አለመግባባት ሊኖረው ይችላል። ነገር ግን በግልጽ በመደማመጥ በመከባበር ማሳለፍ ይቻላል። አለመግባባት ከሌለህ ኑሮ ራሱ
አሰልቺ ነው የሚሆነው።
አሰልቺ ነው የሚሆነው። የሀሳብ ልዩነት መኖሩ ችግር አይደለም፣ ግን የሀሳብ ልዩነቱን እንዴት ነው የሚፈታው የሚለው ነው ዋናው ነገር። ስለዚህ በችግሮች ቢነሱ እኔ ባለቤቴን ከመውቀሴ በፊት ለዚህ ችግር መነሳት እኔ ምንድን ነው ያደረኩት አስተዋጽኦ፣ ይሄን ችግር ለመከላከል ምን የተለየ ነገር ማድረግ አለብኝ ስላለው እንጂ ባለቤቴን በመወንጀል ጊዜን አላጣም። ሌላ ለመዝናናት አጋጣሚ ሲገኝ ተጠቀምበት። ባለቤትህንም ልጆችህንም ይዘህ የመዝናናት አጋጣሚ ከተገኘ ተጠቀምበት። ሌሎች ሰዎችን፣ ዘመዶችን፣ ጓደኞችን መጠየቅ ጥሩ ነው። ህይወትን መካፈል፣ የእነሱንም ችግሮች የእነሱንም ጭንቀቶች መካፈል፣ የራስህንም ሀሳብ ጭንቀት ካለም ከሌለም ደስታህን ማካፈል፣ የሄድክበትን መንገድ መመካከል ጥሩ ነው ሁልጊዜ።
እናመሰግናለን ዶክተር የትናይት። ዶክተር ብርሃኑ ሳቨር ይስጥልን።
እናመሰግናለን።
ደስ ያለው ቢኖር ያመስግን፣ ስባት ስለናል ደስ ብሎን፣ ይመስገን ጌታ ይክበር፣
አዲሱ ዶክተር ኤትናይትና ዶክተር ብርሃኑ ግሩም የጋብቻ አስተማሪም ይመስላሉ። ከልምዳቸው ግሩም አድርገው ነው ለነገዎች ተጋቢዎች ያጋሩት። እናመሰግናለን። ትዳር ከያዘ ገና 2 አመት ተኩል ነው።
የመጀመሪያ ወንድና ሴት ልጆቹ መንታ ሆነው ተወለዱ።
ከሁለት ወር በፊት ደግሞ አንድ ወንድ ልጅ ጨምሮ የሶስት ልጆች አባት ሆኗል።
እንደምን ሆኖ ነው ታዲያ የ29 አመቱ አማኑኤል መኮንን የጥሩ ባለ ትዳር ምሳሌ የሆነው?
እኔ መጀመሪያም ስትነግረኝ አይገባኝም ነው ያልኩት እውነት ለመናገር። እንደዛም ሆኖ ግን ተቀብያለሁ፣ እግዚአብሔር ይስጥልኝ ብያለሁ። ለዚህም ሁኔታ ደግሞ ያደረሰኝ የምለው የኔ ብርታት ወይ የኔ ጉብዝና ሳይሆን ሁለት ነገር ነው። አንደኛ እግዚአብሔር መርጦኝ ሁኔታው ውስጥ እንደገባ ፍቃዱ ሆኖ ነው። ምክንያቱም ሳደግ ምናምን እኔ ብዙ አግብቼ እንደዚህ አርጌ ልጅ ወልጄ አልልም ነበር። ብዙ ወደ ንግድ ምናምን ነበር እማወራው። ግን እግዚአብሔር የተሻለ ፕላን ኖሮ ወደዚህ ገፍቶኝ እንግዲህ አሳክቶልኛል። ከዛ በተረፈ ደግሞ እናትና አባቶቼ ናቸው። ያው በተለይ አባቴ ገና ኮሌጅ ፍሬሽማን ሆኜ እንኳን መቼ ነው ጮኛ የምታመጣው ይል ነበር።
ግፊቱ ከዛ ነው። እሺ።
እና ያው እኔ ደግሞ ወደዛ ነገር ላይ ብዙ ጎበዝ አልነበርኩም። ግን ሁል ጊዜ ስለሚወራ ምንድነው እሱ አስተሳሰቡ ገርል ፍሬንድ ምናምን ቤቴ እንዳታመጣ፣ ግን ወስነ ጮኛ የምትላትን ማንኛውም መቀበላ ጊዜ እቀበላለሁ ነበር የሚለው። ያ ነገር ባልክ ባላስበውም ወይም ባላምንበት እንግዲህ ውስጤ ቀርቶ ነበር ማለት ነው ከ18 ዓመቴ ጀምሮ። እና ሁኔታዎች ሲሳኩ ከባለቤቴ ጋር ከየትም ብርሃን ጋር ቢያንስ ወደ 6 ዓመት ዝም ብሎ ከጓደኝነት ያላለፈ ትውውቅ ነበረን። እንደ ድንገት የሆነ ጊዜ ላይ ወደ ተሻለ መንገድ ሄድን። 1 ዓመት ከ8 ወር ፕሮፖዝ አደረግኩኝ። ከ1 ዓመት ከ6 ወር በኋላ ያው ተጋባን። እግዚአብሔር ፍቃዱ ሆኖ ደግሞ ከ2 ወር በኋላ አረገዘች እና ህይወት ተጀመረ ማለት ነው።
መንታ ልጆች መጡ። አሁን ደግሞ ባለፈው በሽልማቱ ወቅት ያልተገኘችው ወይዘሮ የትም ብርሃን አራስ ስለነበረች እንደሆነ ሰምቻለሁ። ደህና ነች? አሁን
ደህና ነው፣ እየበረታች ነው።
እሷንም እንኳን ደስ ያለሽ በልልን። የትም ብርሃን ግን አስባበት ነበር ለጋብቻ? እንደው ድንገት አልሆነባትም?
ያው እንደምታጫውተኝ ከሆነ እሷ እንደኔ አልነበረም። እንደውም በ22 በ23 አመት ነበር ዝም ብሎ ውስጣዊ ምኞቷ የነበረው። እና እዚህ ሀገር ያው ኮሌጅም አለ፣ ከዛም በኋላ ምንድን ነው ስራ ስትይዝ የራስህን ኑሮ መምራት የምትፈልገው ነገር አለ። እና ሁኔታዎች እንትን አላሉም፣ ግን እግዚአብሔር ባለው ጊዜ በጣም በጣም የምትገርም ልጅ ነው ያገኘሁት። እና ያው እሷ ልቧ ውስጥ የነበረ ነገር ነው እና እግዚአብሔር ለሁለታችንም ፈቀደልን።
በጣም ጥሩ ነው። እንኳን ደስ ያላችሁ። እግዚአብሔር ይስጥልኝ።
እንኳን አብሮ ደስ አለን።
እሺ፣
እግዚአብሔር ይስጥልኝ ለእድሉ።
አዲሱ ያማኑኤል ነገር አንድ ለነገር እንድጨምር ጋብዘኝ። ያማኑኤል እዚህ ተወልዶ ያደገ ነው። ወጣት ሆኖ የሶስት ልጆች አባት መሆኑ ብቻ ሳይሆን በዚህ ሀገር ባህል ውስጥ አድጎም ስለሆነ ለባህሉ ለቋንቋ ያለውንም ቅርበት ያሳያል። ቤተክርስቲያን አካባቢ እንደሚያዘወትር ሲናገሩ ስነ ስርዓቱ ላይ ሰምቻለሁ። አማኛው ራሱ እዚህ እንዳደገ ልጅ አይደለምና ይሄ ሁሉ የሚያስመሰግነው ይመስላል።
በጣም በጣም ጥሩ ነው። ለሽልማት የሚያበቃው ነው። ምሳሌነቱ እንግዲህ ወይዘሮ የትናየት እሳቱ እንደተናገረችው እዚህ ሀገር የሚወለዱ ልጆች ብዙ ጊዜ ዝንባላቸው ከዚህ ሀገር የማግባት ነገር አለ። እሱ ግን ባህሉን ተጠብቆ ያገሩን ልጅ ፈልጎ ይሄ ነው እንዴ ያስመረጠ ይመስለኛልና ጥሩ ነው።
ወጣት ሆኖ ትልቅ የቤተሰብ ኃላፊነት መረከቡም ጥሩ ምሳሌ ነው። ባለፈው የጀመርነውን ታዲያ አዲሱ ዛሬ እናጠቃልላለን።
አዎ፣ የኢትዮጵያ አየር መንገድን የተመለከተ ዝግጅታችን ማለት ነው።
ልክ ነው አዲሱ። ባለፈው ውይይት ካፕቴን ዮሐንስና የህዝብ ግንኙነት ኃላፊው አቶ አስራት በጋሻው ሶስት ሆኖ ከቀረቡበት ሁለቱ የተናገሩትን ስናሰማ
ካፕቴን ደስታ ዘሩ የሁለቱን ከማድመጥ ያለፈ ምንም አላሉምና ዛሬ ሰፊውን ቦታ ይይዛሉ።
እንዲያውም አዲሱ ባንተ ጥያቄ ነበር ያለፈውን ውይይታችን የገታ ነውና ታስታውሰን?
አዎ፣ ካፕቴን ደስታን ለትግስታቸው አመስግኜ እስቲ የበኩሎን ይንገሩን ቅሬታውስ ምን ነበር ነው ያልኳቸው። በልንበር ነው እንግዲህ ተዘጋጅ ከበቱን
ተንቀሩም።
ወደ ካፕቴን ደስታን ሄድ ስታሁን በትግስ ስለጠበቁን ካፕቴን ደስታን እናመሰግናለን። ባቀረብናቸው ሁለት አንጋፋ አብራሪዎች የርሶስም በተለይ በአንደኛው እንግዳችን ተነስተዋል በካፕቴን ብርሃኑና ያን ሰምተው መልስ መስጠት አለብኝ ብለው ደውለውልኝ እዚህን ቢሮ ኢሜል አይቻለሁና ምን ሊሉ ነው የፈለጉት? ምን ተነስቶ ምንድነው ማስተባበል የፈለጉት? ከዛን ጀምር ወደ ዝርዝር እንገባለን።
አይ በጣም ጥሩ አመሰግናለሁ ስለሰጣችሁኝ እድል። እኔ ይሄን ነገር ይሄን ኢንተርቪው ለማድረግ መቼም ፈልጌ አይደለም ተገድጄ ነው ማለት ይቻላል። ምክንያቱም ከሁለቱም ካፕቴኖች ጋር ባለኝ የቅርብ ወዳጅነት በተለይ ካፕቴን ብርሃኑ ቀደም ብሎ አሁን በቅርብ ጊዜ ወዲህ ግን እንደዛም ብንሆንም ካለኝ ከበሬታ አንጻር ይሄን ነገር ከነሱ አፍ መስማቴ ትንሽ ስለገረመኝና ትክክለኛውን እውነት ማቅረብ አለብኝ ብዬ ሰላመንኩ ነው። እኔ ከዚህ በፊት ኮፓይለት ሆኜ ከካፕቴን ብርሃኑ ጋር ትሬኒንግ ወስደናል። እሱ ካፕቴን 767 እኔ ኮፓይለት ሆኜና በዛን ጊዜ በካፕቴን ብርሃኑ ላይ የሙያዊ ድክመትና አስተዳደራዊ ችግር ከበፊት ጀምሮ ወይ እንግዲህ ገና አየር መንገድ ምን እንደሆነ ሳላቅ ጀምሮ በተከታታይ የነበረ ችግር አለ። ያንን ችግር እኔም ቫይስ ፕሬዚዳንት ሆኜ በምሰራበት ጊዜ በሆደ ሰፊነት ነገሮችን በማቻቻል በትዕግስት ክብሩን እና የሚገባውን ነገር ሳያጣ ጡረታው እስኪደርስ ድረስ በክብር እንዲሰናበት የተቻለውን ነገር አድርገናል። ከዚህ በፊት ይህን ሰውዬ ካፕቴን ያደረጉት ሰዎች አሁን ለምሳሌ ካፕቴን አስረስ ነበረ አስተማሪ። እሱ ነው ካፕቴን ሲሙሌተር ያሳለፈው። ለምን አልጣሉም? ያኔ ትግርኛ ተናጋሪ ስለሆነ ማለት ነው። ከዛ በኋላ አውሮፕላን ትሬኒንግ ከካፕቴን ሀብቴ ጋር ነው የወሰነው። ካፕቴን ሀብቴ ማሳድፎታል። ለምን አልጣሉ? ሰው ትግርኛ ተናጋሪ ነው። ከዛም በላይ ብዙ ገበናም ለመደበቅም ተሞክሯል። ካፕቴን አንተወንኝም ቢሆን በዘር ነው ያለውን ነገር እኔ አልቀበለውም። ምክንያቱም 20 ዓመት በፊትም እኔ ወጣት ካፕቴን ሆኜ ዶሜስቲክ ማኔጀርነት በቺፍ ፓይለትነት በማገለግልበት ጊዜ እሱ እንዲሁ በሕክምና ምክንያት ላይሰንሱን አጥቶ ቢሮ በተመደበበት ሰዓት ታላቅ ደግነት የተደረገለት ሰው ነበረ። በዛን ጊዜም እነ ካፕቴን ከበደ አለቃ በነበሩ ጊዜ ሊመሰክሩ ይችላሉ። የዛን ጊዜ ከስራ ውጣ ያለውም ሰው የለም። ከዛም በኋላ በካፕቴን ተስፋዬ አምባዬ ጊዜም ከሴኩሪቲ ጋር ተጣልቶ ቀበቶ አላወልቅም እንግዲህ ፍተሻል እንግዲህ እንደምታውቁት ሴኩሪቲ ፍተሻል ፍተሽም ብሎ ሲሄድ ካፕቴን ተስፋዬ በጊዜው ያንን ጥፋ ሲያጠፋ እኔን ከቤቱ መልሼ እባክህ እንዳትሰራ እንዳትሰራ ብለን መልሰን ወደ ስራው ሲመለስ በዛን ጊዜም ይሄንን ድክመት አይቶ አላባረረውም። ከትልቅ ባለስልጣን ጋም ሰድቦኛል ብለው ሪፖርት አድርጎ ፍላይት ላይ በማኮ ላይ እንኳን ባለስልጣን ቀርቶ መንገደኛ ዛሬ ማመናጨቅ መናገር በማይቻልበት ጊዜ ከባድ ስህተቶች በሚሰራበት ጊዜ በዚህ በዘሩ ምክንያት ይሄን አረክ ብሎ ከስራም ያገደው ሰው የለም እና ይሄ ኢትዮጵያ አየር መንገድ በሙያ ብቃት ብቻ ላይ የተመሰረተ ስራ የሚሰራ ነው እንጂ በዘር በምናምን የሚባል ነገር እንደሌለ አስቀድሜ መናገር እፈልጋለሁ።
እሺ፣ አንድ ጥያቄ እንደ ከዚሁ ጋር ላስከትል። ካፕቴን ደስታ ከዚህ ቀደም ካፕቴን አስረስ ናቸው ካፕቴን ብርሃኑን ሲሙሌተር ላይ አሰርተው ያሳለፉትና በዘር የምንሰራ ከሆነ ለምን ያን ያሳለፉት ለምን አይጥሉትም ነበር ብለዋል። ጥሩ ነጥብ ነው። ግን እርሶ ሙያዊ ድክመት አላቸው ካፕቴን ብርሃኑ ብለዋልና ሙያዊ ድክመት ካላቸው ለትሪፕል 7 ተዘጋጅ ተብለው ሲያበቁ እየተጠበቁ ነው ተደውሎ ስም ተሰርዟል የተባለው 30 አመት በላይ የበረሩ ሰው ሙያዊ ድክመት በአስተዳደሩ የተነገረ እንደሆነ አላቀም እርሶ ፓይለት ነውት እንግዲህ ወይም አስተዳደር በነበረው ጊዜ እንደሆነ አላቀምና ይሄንን ለመገምገምስ እንዴት ነው ከምን ተነስተው ነው የ30 አመት ፓይለት ቀደም ሲል አቶ አስራት ድቃት ያላቸው በስራቸው የተመሰገኑ ይያሉ ነውና እናልባት የሁለታችሁን ማሳብ እንዳይቀርንም ሰጋለሁ
አይ ደህና እሱ አቶ አስራት ራሱ በቲያር በኩል ያለው ነው የሚነገረው እኔ ይሄን ምልህ ዝም ብሎ አሉ ባልታ ሳይሆን ነገ ከፈለጉ ከፈለገ ሀብቴ ብርሃኑ ሬከርድ ይዘን ሀብቴ ዮሐንስ እንዲረዳኝ ይችላል መነጋገር ይቻላል አንድ ሰው አንድ ጊዜ ሁሉን ነገር ቶሎ ቶሎ አርጎ ጨርሶ ሊያልፍ ይችላል አንዳንድ ሰው ድግግሞሽ ይፈልጋል ካፕቴን ብርሃኑ አብዛኛውን ጊዜ የአውሮፕላኑ ላይ በድግግሞሽ የሚያለፈ ሰው ስለሆነ ይሄ ሀቅ ስለሆነ ብዙ ችግር የለም ይሄንን በማስረጃ እንተናረጋለን
ካፕቴን ብርሃኑ 777 እንዲበሩ ተወስኖ ተደውሎ ተሰርዟል ስምህ ተባሉ ያን ጊዜ እሳቸው ተሰርዘው ማን ነው የበረረው ይችልም አብሮ ቢገልጡልኝ ሁለተኛ ካፕቴን ብርሃኑ በግልጽ የሚናገሩት ብርሃኑ ትግራይ ወድም ብሎ ካፕቴን ደስታ ፈርጆኛል የሚል ነገር ተናግረዋልና ከፈለጉ በግልጽ ነግሬዎት እርሶ ውሳኔ እንዲያረጉ ብዬ ነው እሺ
ካፕቴን ዮሐንስም አቶ አስራትም ያለውን ሰምቻለሁ በካፕቴን ብርሃኑና በካፕቴን አንቶኒ የተነሱት ነገሮች በደፈናው አስተዳደራዊ ችግር ነው የሚል ቢሆን ምንም አልነበረም ግን ያሳዘነኝ ነገር ከማንነት ከዘር ጋር ስለያያዙት ነው በዚህ ጉዳይ ላይ መነጋገርም ኔጎሼት ማድረግም መቀየርም በማይቻል ጉዳይ ላይ ጽንፍ ይዞ በዚህ እድሜ ማካረርና ማስፈልግ ኮሜንት መስጠት አግባብ አለው ብዬ አላምንም። አንድ ሴኩሪቲ ጅማ ላይ እንዲያረገኝ ከዛ ዲሞትድ ሆነ ባህር ዳር ተላለፈ ካፕቴን ብርሃኑ ፌራ አቶ ቶልድ ሴክሬታሪ ካፕቴን ደስታ ሴክሬታሪ ነው የሚለው እና ለሚሰማውም ሰው መቼስ ስሜ በተደጋጋሚ ስለተጠቀሰ ነው ለመመለስም የተገደድኩት። በተለይ ካፕቴን ብርሃኑ ምንም ያላደረግኩትን ሰው እድሜው ደርሶ ጡረታም የወጣ ሰው እኔ ከቢሮ ከወጣው ከአምስት አመት የሆነኝ ሰው እንደገና አንስቶ 777 ላይ ተራዬ ደርሶ እሱ አስቀረኝ ትክክል አይደለም በእኔ ተራ ነው የሄደው የሚለውንም የኬት እንዳመጣው አላውቅም ኮታ አለ ወተራ አለ ማንም በተራው ሄዷል እንኳን እኔ ሌላም ሰው ሄዷል እሱ እንደ ጉንደንቱ መነሳቱ አልገባኝም እዚህ ላይ በዘር እኔ ከኋላ ቀረው የሚባለው እሱ ብቻ አይደለም እንግዲህ እዛ ዘር ተወላጅ ኢትዮጵያ አየር መንገድ ፓይለት ውስጥ ይሄ ምንም የምልህ ልክ ያልሆነ ነገር ነው እኔ እንዳልኩ በዘር የሚባል ነገር ፍላይት ኦፕሬሽን 3 በችሎታ ካልሆነ በስተቀር በዘር የሚባል ነገር እድገት ላይ እንትን አይልም አሁን ለምን እኔ እንደ ምክንያት እንዳቀረበ እኔ አላውቅም
አንድ ነገር ላንሳስቲ ካፕቴን ብርሃኑ የሚሉት ለ777 እንደሚበሩ ተነግሯቸው እየተዘጋጁ ስልክ ተደውሎ ነው የቀረሁት ብለዋል እዚህ ላይ ስቲር ሶርዱኝ ያን ጊዜ እርሶ ቢሮ ነበሩ ስለዚህ ያቁ ነበር እርሶ
እኔም አቀው ነገር የለም እኔና ካፕቴን ብርሃኑ እኔ ቢሮ በነበርኩ ጊዜ ጥሩ ግንኙነት ነበረን እኔ ቢሮ በመግባቴም ከማንም በላይ ደስተኛም ሆኑን ቢሮ ይድረስ መጥቶ ይሄ ነገር ከኔ በላይ ይሄን ቢሮ ዲዘርቭ የሚያደርገው ሰው እንደሌለ በጣም በጣም ደስተኛ እንደሆነ ነግሮኝ የተለያየ ነው ከጸሐፊ ጋር ከሚነጋገር ከኔ ጋር ቢነጋገር ይቀለው ነበር ጸሐፊው አናኔ እንግዲህ አንድ በር ነው የሚለየን ያቶ ተወልደ ጸሐፊና አቶ ተወልደም አንድ በር ነው እኔና ካፕቴን ብርሃኑ ንግግራለን ጥሩ ግንኙነት አለን በዛ መሰረት ገብቶ ቢያናገረኝ ጥሩ ነው
ያኔ ግን እየተዘጋጁ ይያሉ ጸሐፊዋ ደውላ እርሶ ቀርተዋል ስትል ይሄን አቆም ነበር እርሶ ቢሮ ካሉ ማለት ነው
እኛ ለጸሐፊም ትዛዝ የሰጠሁበት ክሊየር የለም እኔ ይሄንንም በአንደዚህ በሬዲዮ ነው የምሰማው እኔ ይሄን ጉዳይ ካፕቴን ብርሃኑ ለራሴ መጥቶ ሊያናገረኝ ሲችል ጸሐፊዋ ብሎ ጸሐፊዋ ደወለችልኝ ጸሐፊዋ መለሰችልኝ ነው የሚለው ይሄ ሲሆንስ አግባብ ነው ወይ? ያ ጸሐፊዋ ጸሐፊ ነች፣ አለቃ አለ፣ የክፍሉ ኃላፊ ነኝ። እኔም ማናገር ይቀላል ወይስ ከጸሐፊ ጋር ተነጋግሮ በዛ ቂም ይዞ በሌለ ነገር ላይ ተነስተው እንደገና እንደ አይነት ማጥፋት ይቀላል ወይስ መነጋገር ይቀላል?
ልክ ነው ታይ። ለነገሩ ግን ምንድነው መልእክት መቼም ሲላክ በጸሐፊ ነው የተለመደ ነው። እርሶም ይንገሯት ለጸሐፊዋ አቶ ተወልደም ይናገሩ ጸሐፊ ነችና አባባሉ እዛ ድረስ ችግር የለውም። ነጋሪው አሁን ወይ እሱ ወይ አቶ ተወልነው ወይ ነው የኔ ጥያቄ እሱ ምን የሚያቆት ነገር እንደለ የሚነግሩኝ
እኔ ያ ለጻፊ የተናገርኩት ደዊና ንገሪ ደዊና ትንገሪ ያልኩት ነገር የለም እኔ የምለው አሁን እንግዲህ ምናወራው የአምስት የስድስት የሰባት አመት ነገር ነው ምናወራው እኔን ሁሉ ሬከርድ ይዤ በዚህ ዛሬ አምስት አመት ለሴክሬታሪያ ምን ተናገር ያለው አልተናገርኩም የሚለው ነገር ከባድ ነው ግን የኔ ፖይንት ምንድን ነው እኔና ካፕቴን ብርሃኑ ረጅም ጊዜ ወዳጅነት አለን ንግጥሩ ቅርበት አለን እንነጋገራለን በጊዜው ያን ነገር ከጻፋ አልፎ ቢመጣ ለኔም አንድ ሰው እኮ በጊዜው ችግሩን ቢነገረው ለማስተካከልም ለማስረዳትም ወይ ቅርታ ለመጠየቅ ይድል ይሰጣል እንጂ አሁን በሴክሬታሪዋ በኩል እንዲነበር ብሎ የሚለውን ነገር በሬዲዮ ሄድ ነገር ጀስቲፋይ ለማድረግ በጣም አስቸጋሪ ነው ስላይት ኦፕሬሽን 3 እኔን ሁሉ አመት ስኖር በማንነት በዘሬ ተበደልኩት ነገር የለም ማንንም ተበድሏል ብዬ አላምንም የለም እንደሚባል ነገር ይችላል አይችልም አይችልም በቃ ይሆነ ከዚህ በፊት እኔና እሱ በሰው መሃል መስካሪ አቅርበን እንደዚሁ ባሉ ባልታ ነገር በተነሳ ልክ አይደለም ብዬ አነጋግረዋለሁ ይሄ ቅሬታ እንደፈጠረበት አቃለሁ
አዎ ተነጋገርን ብለዋል አዎ
ይቅርታ የጠየቀኝ ሶፊት ነው እኔ ሰውየውንም ይዤ መጣለሁ ስቱዲዮ ምክንያቱም በዚህ ድሜ ተው ልክ አይደለም ለምን የማይሆን ነገር ታወራለህ በሚል ይቅርታ ጠይቋል ሁለተኛ እኔና እሱም ለብቻችን ስንነጋገር ይቅርታ ጠይቆ ተለያይተናል ጥሮታ ከወጣ በኋላ ማለት ነው እዛ በኋላ ነው ሰሞኑን ነው ኩርፊያ ምናምን የማየው እንጂ እኔ ችግር የለብኝም እኔ ቤተሰቡ ጋር ወዳጅ ነኝ እሱም ወዳጅ የቤተሰቡ ወዳጅ ነኝ እኔ ካፕቴን ብርሃኑ የሚገባውን ነገር አልከለከልኩም ትዛት ለሌላው ቀርቶ ማንንም ቢሆን የሚገባውን ነገር አልከለከልኩም ከፊት ግን ሲንከባለል የመጣ ችግሮች አሁን ይሄንን እኔ ከፋ ያደረግ
አዲሱ እኛ እንግዲህ እንደ ካፕቴኖቹ ከስምንት ሰዓት በላይ አንበርምና
በዚህ ጋር እናርፍ ነው ልጄ ቀበቶ እንዳጥብቅ እንግዲህ
በኢትዮጵያ አየር መንገድ ስትበር
እንቅልፍ ላይ እንደሰመመን የምትሰማው ጣዕመ ዜማ ነው ይሄ አይደለም
ልክ ነው ለአየር መንገዱ ከተቀነባበሩ በርከት ያሉ ዜማዎች ይሄ አንዱ ይመስለኛል አሁን አድማጮች
የንጉሴ አክሊሉ መስኮት
ሊከፈት ነው። ልጅ ይወርሳል የልጅ ልጅ ያወድማል የሚለው
የት ሀገር አባባል እንደሆነ ያውቃሉ?
ንጉሴ አክሊሉ መልሳለሁ።
እናዳም ሰላም ንጉሴ።
ሰላም ንጉሴ።
አሉላና አዲሱ እንዴት ሰነበታችሁ? የዛሬው መስኮቴ ሲከፈት እናንተ ጋር ያደረስኩት በኤሌክትሪክ ሳይሆን በሶላር ብርሃን ነው። እና የዛሬ እንግዳዬ ከ50 አመት በፊት ከባህር ዳር ፖሊቴክኒክ ኢንስቲትዩት የተመረቁ ናቸው። ቤታ የተሰኘው ኩባንያቸው 25ኛ አመት የምስረታ በዓሉን ሲያከብርና እንዲሁም ደግሞ የሳቸው 73ኛ አመት የልደት በዓል ሲዘከር ተገኝቼ ነበር። እኔም ተጠርቼ ከ100 ሚሊዮን ብር በላይ የሚያወጣ ሀብትና ንብረታቸውን ለሶስት ልጆቻቸው ሲሰጡ እዚያው ነበርኩ። ግለሰቡ ከባህር ዳር ፖሊቴክኒክ ትምርታቸው በኋላ ጀርመን ሀገር ሄደውም ተምረዋል። እንደው ለመሆኑ ጀርመኖች ሀብት በማውረስና በመውረስ ረገድ የሚናገሩት ነገር አለ ይባላልና ያንን ያስታውሳሉ አልኳቸው እንግዳይን ኢንጂነር ካሳ ወልደሰንበትን።
ጀርመኖቹ እንደሚሉት አባት አንድ ኩባንያ ቆቆማል ልጅ ይወርሳል የልጅ ልጅ ያወድማል የሚሉት ነገር አለ። ይሄን በመንግስታቸው እንግዲህ የኩባንያውን አመጣጥ ስለማውቁ እንዴት ዘርጎ እዚህ እንደደረሰ ስለማውቁ በቀላሉ የመጣ ነገር ስለሆነ በቀላሉ የማጥፋት የመቀለድ ወይም ደግሞ እንዲሁ መንገድ ላይ የመጣል ጉዳይ ነው አለ። ይሄ እንግዲህ ያው ስላልደከሙበት ምናልባት ይሄ ነገር በነፃ ያገኙ ስለሆነ እንዲሁ በቀላሉ ይጥሉት ይሆን የሚለው ሐሳብ አሸም ሁልጊዜ አብሮኝ ውስጥ ይብላላል።
ኢንጂነር ካሳ ወልደሰንበት ሀብት ንብረታቸውን ለሶስት ልጆቻቸው ሲሰጡ የራሳቸው የሆነ ደግሞ ስጋት አላቸው።
አንድ አከባቢ የተደላደለ ለሁሉም እኩል የሆነ የጨዋታ ሜዳ ሲኖር ችግር የለውም። ነገር ግን በአንዳንድ ምክንያቶች ይሄ ነገር እኛ ባሳለፍነው ጊዜ የጨዋታ ሜዳው እኩል አልነበረም። ጎባጣ አንድ ቦታ ተማማ አንድ ቦታ ቁልቁለት አንድ ቦታ ዳገት ነው። ስለዚህ ለሁላችንም እኩል አልነበረም እንትኑ ማለት ይቻላል። ስለዚህ እነዚህ ልጆች ይሄንን ይቋቋሙታል ወይ? ብዙ ነገር አለ። አሁን እንዲሁ ልጥቀስ ለምሳሌ ጉምሩክን ብንወስድ ጨዋታው ግንሻ እንሳተፋለን። አሸንፈን በተወሰነ ዋጋ ከውጭ ባገኘነው ዋጋ ያተመስረተን ዋጋ ሰርተን ያን ዋጋ በዛ ዋጋ አሸንፈን እቃው ሲመጣና ጉምሩክ ሲደርስ አይ ዋጋው አይደለም እኛኮ በህጋዊ መንገድ ያመጣነው ነው በባንክ በኩል ነው ያመጣነው። ስለዚህ ያው ምንድነው ጉምሩክ ነጋዴ ማለት ትክክል የማይሰራ ነው ተብሎ የሚገመት አይምሮአቸው ውስጥ ያለ ነገር አለ ሁልጊዜ። ስለዚህ መተማመን የለም በመንግስትና በንግዱ ህብረተሰብ። ይሄ ወደፊትም ቢሆን ካልተሻሻለ በጣም አስቸጋሪ ነው። እነዚህ ልጆች ይህንን ኪሳራ ይቋቋሙታሉ እንደኛ? እኛ ግድ የለም ብለን ውጠን ትወስደን ስማችን ይጠበቅ ግድ የለም ብለን ኪሳራ ገብተን ሰርተን ለሚቀጥለው ጊዜ እንሻሻላለን ብለን የምንሰራበት ጊዜ አለ። እንደዚህ አይነት ገት ይኖራቸውን ወይ የሚለው ያሳስባል። ምክንያቱም እነዚህ ልጆች አልጋ በአልጋ ነው የመጡት፣ በውጭ ሀገር ሄደው ተምሮ ነው የመጡት። ሁሉ ነገር እንደው እንደዚህ ያለ ነው የደረሳቸው እና በቀላሉ ይሸንፉ ይሆን የሚለው ሀሳብ ሁልጊዜ አይምሮ ውስጥ ይጉላላል።
ኢንጂነር ካሳ ወልደሰንበትን ዛሬ ጭምር እጅግ እያሳሰባቸው ያለው የሀገር ውስጥ ገቢ ጉዳይ
ምክንያቱም እነዚህ ልጆች አልቀባሎችስ
ሳይገጥማቸው ይቀራል።
እነሱም የሚመጡት በአምስት ዓመት ነው ህግ ሰጥቷቸዋል። እስከ አምስት ዓመት መምጣት ይችላል የሚል የሚመጡት መቼ ነው? እኔ በየዓመቱ ላለ
ኢንጂነር ካሳ
በውጭ ወደ አሳይቼ ምናምን ያቅርቤ የሚገባኝን ከፍዬ በዓመቱም ደግሞ የባቱን የምኑን ሰብስቤ ሰጥቼ ነው። አሁን ከአምስት ዓመት በኋላ መጥተው ይሄን ሂሳብ አንቀበልም፣ ይሄ አይሆንም፣ ይሄ አይወጣም ይሉና ሂሳቡን እንግዲህ አምስት ዓመት በአንድ በኩል ምን ይመጡ በዛው ዓመት ዲክሌር ያረከው ነው ወይም ደግሞ አትሪፊያል ለምትለው ነገር ወይ ተከፋፈል ወይ ደግሞ ወደ ካፒታል አዙር ይላል ህጋቸው። እነሱ ግን ይሄን ካረኩ በአምስት ዓመት መጥተው ያን ሁሉ ያፈርሱታል ማለት ነው። ምክንያቱም ሂሳቡ ትክክል አይመጣም። ይሄን አልቀበልም፣ ይሄን አልቀበልም፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው ሲባል ከአምስት ዓመት በኋላ መጥተው እነሱ በዘገዩበት እንደገና ይሄን ያልከፈልልሁና ከዛ ቅጣት አለ። ከዛ ወለድ እነሱ ወቀሩበት እኔ ወለድ ለምን ከፍላለሁ? ምክንያቱም እኔ በአመቱ ሂሳብን አቅርባለሁ፣ በጥቅም 30 አቅርባለሁ። ከፈለጉ በጥሪምጡ ይፈልጉ በካሲምጡ በዚህ አመት ጨርሰው ሂሳብን ዝግት እንዳደርግ ፈልጋለሁ። ምንድነው ቢም ካለ ተከራክሪ ካለም እንደዛ አድርገን ከአምስት አመት በኋላ መጥተው አንዳንድ ጊዜ ደግሞ ህጉ እንደው የዚያን ጊዜ የነበረውን ህግ ይተውትና በዛሬ ህግ መስራት ይፈልጋል። ህግ ወደ ኋላ አይሰራም። ነገር ግን እነሱ የዚያን ጊዜ የነበረውን አሰራር በዛሬው ተክቶ መስራት ይፈልጉና ምን ሂሳባችን በሙሉ ጥንቁጥ ይወጣል። ይሄን ሁሉ ይችላል ነው ይሄን ያላም ይቆየ ነውና እነዚህ ልጆች ይሄንን ይችላሉ እያልኩ በጣም ሰጋለሁ። ስለዚህ እንደዚህ አይነት ነገሮች ብዙ አሉ።
አመሰግናለሁ ኢንጂነር ካሳ ወልደሰንበት። እንግዲህ በሶላር ዙሪያ ወደፊት ሰፋ አርገን እንወያያለን። ለዛሬ በዚሁ ይብቃል።
እስከመቼ ባንቺ ባልነዳለሁ አልቻልኩም አርን ብያለሁ። እስከመቼ ባንቺ ባልነዳለሁ አልቻልኩም አርን ብያለሁ። ሰለቸኝ መረረኝ ተጨነቅኩ እንደምለው አልቻልኩም ትንሽን አልቻልኩም ምን ሊሆን እኔ ያልሆንኩ
ወደ መጨረሻው መዳረሻችን የሚወስደንን በረራ ልንጀምር ነው።
ጥላሁን እናመስግናለን።
ጥላሁን እናመስግናለን ሁሌም።
አዎ ወደ መጨረሻው ልንሄድ ነው። ትዝ ይለኛል አሉላ ጥያቄ ልጠይቅ ስትል ነው ቤንዚን ሞላ ያረፈው አይደለም?
ልክ ነው።
ጠይቅ በል።
አሁን ነዳጅ ሞልተናል። ሁለተኛው ይጀምራል። ግለሰቦች በደል ደረሰብን ሲሉ የሚመለከታቸው አካላት የለም የተፈጸመው ሄ ነው ሲሉ ግራና ቀኝ በየበኩላችሁ መልሳችኋል። ግን ትልቁን ስዕል እንመልከት። ቀደም ብለን በመግቢያችንም እንደገለጽነው ያየር መንገዱ ብቃት ወደ ላቀ ደረጃ የሚደርስበት ያለውን መልካም ታሪክ የሚቀጥልበት መሰረት ባደረገ መንፈስ ነው ይህን ጥያቄ ማነሳው። ቀደም ብለን የሰማናቸው በውይይቱም የተጠቀሱት ባንጋፋው አብራሪዎች የቀረቡትንም ጨምሮ ከቅርብ ጊዜ ወዲህ ደግሞ በተለየ ነጻነት ስሜት ይመስላል ባየር መንገዱ ላይ ቅሬታዎች በስፋት እየቀረቡ ነው። ያን እናንተም የምታዘብ እድል የነበራችሁ ይመስለኛል። በእነኚህ በርካታ ቅሬታዎች ያየር መንገዱ ተመልሶ ያጠናቸው ያረጋግጣቸው የፈተሻቸው መጨረሻም በስተትነት የሚቀበላቸው አየር መንገዱ እንደ ተቋም ኃላፊነት የሚወስድባቸው ችግሮች ወይም እርምጃዎች አሉ? አቶ አስራት እርሶን ላስቀድም።
ባየር መንገዱ አሰራር በተለይ በሰው ኃይል አስተዳደር በኩል የተለያዩ የዲሲፕሊን እርምጃዎች በሚወሰዱበት ጊዜ በየክፍሉ ያለ የቅሬታ አቀራረብ ደረጃ በጽሁፍ እንደተቀመጠው ተግባራዊም እንደሆነ ሁሉ ከቅርብ አለቃ ጀምሮ እስከ ከፍተኛ አለቃ ድረስ ቅሬታውን ተመልሶ የማየትና የማጥናት እድል አለ። በተጨማሪም ደግሞ ሰራተኞች በተለየ አካል በኮሚቴ በተቋቋመ ኮሚቴ የተለየ የይቅርታ ክፍል ተቋቁሟል። ይሄ ከአራት ዓመት ወዲህ እየሰራንበት ያለ ነው። በተጨማሪም ደግሞ ግለሰቦች የደረሰባቸውን በደል ቀደም ሲል የነበረውን በደል ትተው ወይም በዲስፕሊን በደረሰብን ችግር ምክንያት አሻሽልናል ብለው የባህሪ ለውጥ ማሳየታቸውን አመላክተው ማመልከቻ ሲያቀርቡ የሚታይበት አሰራር ተዘርግቶ ስራው እየተሰራ ነው። ነገር ግን የኢትዮጵያ አየር መንገድ በየጊዜው ይማራል ወይ? አዎ በየጊዜው በሚነሱ በሳይንሳዊ በሆነ መንገድ ይሁን በተለያዩ ውይይቶች እየዳበሩ እየተሻሻሉ ነገሮች እየሰራ መሆኑን በቅርብ ጊዜ ቅሬታቸውን አቅርበው መልሰው ይቅርታ የጠየቁ ሰዎች ወደ ስራ መመለሳቸው ምስክር መሆን ይቻላል። አሁንም ቀደም ሲል ሲነሳ የነበረው የካፕቴን አንድ ወጣቱ ካፕቴን አሜሪካን ሀገር የቀረው ባለኝ መረጃ መሰረት ትኬት የመጨረሻ ትኬት ተልኮለታል እና ወደ ስራ ተመለስ ተብሎ፣ ስለዚህ ይህን እድል ድረስ መሰጠቱ መረሳት የለበትም።
የበላኸውን ክፈላላችሁ የበላኸውን ደግሞ
የሞዝን ትመልሳለህ ማለት የአስተዳደር ጉዳይ ነው። ይሄ ቀርቦ ሲታይ ሊሻሻል የሚችልበት እድል አለ። ድርጅቱ የሚታይበት መንገድና እየተባለ እየተሰጠ ያለው ስያሜ ትክክል አልወድለም ነው እኛ እያለን። እኔም ለወጣቱ የምመልስበት መልስ አሁንም ና ወደ እናት መስሪያ ቤቱ ተመለስ ነው።
መልካም። አቶ አስራት ድርጅቶን ወክለው መልካም ስሙ እንዳይጎድፍ በነቀፌታ የቀረቡትንም እርሶ አሉ በሚሏቸው መረጃዎች ነው እየመለሱ ያሉት። አድማጮች ግራና ቀኙን ተከታትለው የየራሳቸውን ህሊና ውሳኔ ማድረሳቸው አይቀርም። ነገር ግን ጅምር መኖሩን ማስተካከያዎችን እንደሚወስድ መናገሮ ትልቅ ነገር ይመስለኛል። ይህንኑ የመጨረሻ እድል ለካፕቴን ዮሐንስና ለካፕቴን ደስታ ዘሩን እስጥ። ካፕቴን ዮሐንስ መምህር መሆኑን ነው የተረዳሁት በቃለ ምልልሶቹ ሲነሳ። እናንተ በኃላፊነትም በሙያችሁ በተሰማራችሁበት ስራም የታዘባችኋቸው ባይፈጸሙ ይገቡ የነበሩ ወደፊት መሻሻል አለባቸው የምትሏቸው በረጅም ዘመን የስራ ጊዜያችሁ በግልም በተቋምም ደረጃ የምትቀበሉት መስተካከል አለባቸው የምትሏቸው አሰራሮች ካሉ ከቀረቡት ቅሬታዎች ጋርም ልታዛምዱ ትችላላችሁ? እድሉን እንስጣችሁ። ካፕቴን ዮሐንስ እርሶን ጀምር።
መቼም የምንሰራው ስራ ፍጹም ነው፣ ሁሉም ነገር ምንስተት የለውም ማለት እውነት አይሆንም። ግን አሁን እንግዲህ መናገር የምችለው የበረራ ስልጠና የሚካሄድበትን ስራ ላይ ነው። ድሮ የነበሩ አንዳንድ ግልጽ ያልሆኑ አሰራሮችን ብዙ ቀይረናል፣ በጣም ብዙ አሻሽለናል። ድሮ ተማሪ ይማርና ከስልጠናው በኋላ ስለ እሱ የሚጻፉትን ሪማርኮች አያያቸውም ነበረ። አሁን ግን ከተወሰኑ አመታት ወዲህ ሁሉ ነገር ተማሪውም እንዲያው ከተጻፈም በኋላ እንዲፈራረሙበት የማድረግ ግልጽ አሰራር ፈጥረናል። እንደገና ደግሞ ቅሬታዎች ካሉ ቅሬታ የሚሰማበት ሪቪው የሚደረግበት የራሱ የቻለ ኮሚቴ አለ። ያ ኮሚቴ ያን ሪኮሜንድ ያደርጋል። እሱ በሱ አሰራሮች ብዙ አስተካክለናል እና በእነዚህ ሁሉ መካከል እንግዲህ እሱም አንዳንድ አልፎ አልፎ የሚያመልጥ ነገር ካለ እነዛ ያገኝታል ወይም ደግሞ በተገኘ ጊዜ ይታረማል የምለው ይህንን ነው። በተረፈ ግን አየር መንገድ ውስጥ ቅሬታ በሚኖርበት ጊዜ የተለያዩ ደረጃዎች አሉ። ቅሬታውን እንደገና የሚታይበት ከቅርብ አለቃው ጋር እንደገና ከመምሪያው አለቃ ጋር ከዛም በኋላ ከሲኦ ጋር ይታያል። ብዙ ሰዎች አጥፍተው ዋተኛነታቸው ተረጋግጦ ከወጡ በኋላም ትልልቅ ጥፋት ያጠፉ ሰዎች እንደገና ደግሞ በይቅርታ የሚመለሱበት አሰራር ሁኔታ አለ። ብዙ ሰዎች ተመልሰው ገብተዋል ወደ ስራ። ለምሳሌ ያለው ዕለት እንደገና ይቅርታ የሚል ከሆነ የሚመለስበት ሁኔታ ሊኖር ይችላል።
አጠፍቷል ግን ይቅርታ ለመጠየቅ
ወይ እንግዲህ ነው አሁን እሱን አጥፍቷል አላጠፋም ግን በደንብ ማየት አለብን። እንትሉ እና አንድ ማቀው ነገር ምንድነው ያለው ይግባው ይመለስ ተብሎ ስልክ ወንደወለት የተደወለለት ጊዜ አጠቅሞ መሄድ ነውቅ ነው በዛ ጊዜ
ይቅርታ ይጠይቅ ስላሉ ማጥፋቱ ነው አውቀው መስሎኝ ነው። እሺ ለካፕቴን ደስታን እግዚአብሔርን ካፕቴን ዮሐንስ
ካፕቴን ደስታ አሉ
አለሁ። አዎ
ከመዝጊያው በፊት ለርሶም እድልን ሰጥቷታለን መጨረሻው እድል ይርሶ ይሆናል።
አብዛኛውን ሁለቱ ስለተናገሩት እኔ ቀድም ሐሳቤን ስላልቋጨው እሷን ቋጭቼ ባልፍ ደስ ይለኛል። እኔ ከዚህ በኋላም አስፈላጊ ከሆነ ላይቭ ቀርበን ኤቪደንሶቹን ይዘን ለአድማጩ እነቱን ለማቅረብ እኔ ዝግጁ ነኝ። በተናገርኩት ላይ በሙሉ ያለ ማስረጃ ማቀርበው ነገር የለም። ካፕቴን አንተሆነኝን በተመለከተ እኔ አስተዳደር ውስጥ ያለው አቶ ተወልደ ሲዮነት ከመጠን በላይ የሆነ ደግነት ተደርጎላቸው ከባድ የአየር መንገዱ ለሌላ ሰራተኛ አድርጎ ማያውቀውን ነገር አድርጎ ወደ ጤናቸው ተመልሰው ወደ ስራ እንዲመለሱ አድርጓልና ይሄ ደግሞ ከዘር ጋር የተያዘ ቢሆን ነገር ቢሆን ኖሮ ይሄ ሁሉ ባልተደረገ ነበርና ይሄ ክሌሙ ትንሽ ትክክል ስላልሆነ
ክሶች
ዲስፕሩቭ ለማድረግ ነው። በአጠቃላይ ግን እኔ ሁለቱ ሰዎች ላይ ፐርሰናል ነገር አይደለም ያለኝ ከዛና እንደውም ቀረቤታ ነው ያለኝ። ግን ከዚህ በላይ ደግሞ ሌላ ክሌም ካላቸው ግን ከዚህ በኋላም ቀርበው መረጃ ይዤ ላይቭ እነሱም ባሉበት ሌሎችም የፍራ አስተዳዳሪዎች ከዚህ ፊት ባሉበት መጋበዝ ይቻላል። ከፈለገ ስቱዲዮ ከፈለገ እንደዚሁ በስልክ በማስረጃ እናገራለን። ግን በተረፈ ለአብዛኛው ለዓለም ህዝብ እንዲሁ ለቤተሰቦቻቸው በጣም ወዳቸው ማከብራቸው ቤተሰቦች አላቸው ካፕቴን ብርሃኑ ሱሉም አከብራለሁ ባለቤቱ ልጆቹ ዘመዶቹንና ዘር የተደረገ ነገር የለም። እኔ ልጆቼ ባለቤቴ ላይ ዘረኛ ልሆን አልችልም። የዘር ነገር የለም ውስጣችን ያሰራር መሆኑ በስተቀርና እናንተም እንደዚሁ ሚዛናዊ የሆነ ነገር እንደዚሁ አይነት ተጣናቆ ቢቀጥር የሁሉም ሰው ድምጽ ቢሰማ ደስ ይለኛል። ስለሰጣችሁኝ እድል አመሰግናለሁ። እነሱ ለነሱ መልካም እድል እመኛለሁ።
ካፕቴን ደስታ ሳይሄዱ እንደው በአንድ ቃል ቢመለሱ በተቋም ደረጃ የማግለል የተለየ አድሎ የመፈጸም ድርጊት የለም ብለው ያምናሉ?
እንግዲህ እኔ እንደ አንድ ኤግዛምፕል ልስጥ። እኔም ካፕቴን አንተሆነኝም የጤና እክል ገጥሞን ነበር። አንተሆነኝን አየር መንገዱ እኔም እዛ ለቃም ስለነበርኩ አቶ ተወልደም አየር መንገዱ ብዙ ወጪ አድርጎ እሱን አሳክሟል። እኔን አላሳከመኝም። ያድሎ የቱ ላይ ነው እንግዲህ ይሄን በጥያቄ ነው የምተውልህ።
ይስጥልን በጣም ካፕቴን ዮሐንስ ኃይለ ማርያም፣ ካፕቴን ደስታ ዘሩ፣ እንዲሁም ደግሞ የህዝብ ግንኙነቱ አቶ አስራት በጋሻው በተለይ እርሶ ሁኔታዎችን ያመቻቹልን እኛንም ያተጉን ነው። ምንድነው ዝም የምትሉት? ስማችን አንሳችሁ ብለው ያተጉን ነው እና እግዚአብሔር ይስጥልን።
እናመሰግናለን።
በጣም እናመሰግናለን።
እንመለሳለን።
አመሰግናለሁ። እግዚአብሔር ይስጥልን።
እናመሰግናለን።
የ15 ቀን ሰዎች ይበለን ስንል
እስከ ማጠቃለያ ዜና ቀጣዩን የጎሳዬ ትዝታ ጋብዘናቸዋል።
ሸገረጅ ባስተን ድንገት ከተፈታ ተመላለስ አለ ቀን ማታ አሳገ bound to pain and left in love at sai na agsa te kalle shi bet buta ba kalle re shi de bet shi banda ba
አሉላንና አዲሱን አመሰግናለሁኝ ለምሽቱ ቅንብራቸው። የማጠቃለያ ዜና ላሰማችሁ። ከሚቀጥለው ሀገራዊ ምርጫ በፊት ኢህአደግ ውሁድ ፓርቲ እንደሚሆንና ስሙንም እንደሚቀይር አስታውቋል። የግንባሩ አዲስ አደረጃጀት አምስቱን አጋር ድርጅቶችም የሚያካትት መሆኑን በጠቅላይ ሚኒስትሩ ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ ሚኒስትር እንዲሁም የኢህአደግ ምክር ቤት ጽህፈት ቤት ኃላፊ የሆኑት አቶ ብናልፍ አንዱዓለም ማምሻውን ለአሜሪካ ድምፅ ገልጸዋል። አራቱ የኢህአደግ አባል ድርጅቶች በቀጥታ የሚያስተዳድሩት አማራን፣ ትግራይን፣ ኦሮሚያንና የደቡብ ህዝቦች ክልሎችን ነው። ጠቅላይ ሚኒስትር አብይ አህመድ አጋር የሚባሉት ድርጅቶች ከሚያስተዳድሯቸው ሶማሌ፣ ጋምቤላ፣ አፋር፣ ቤንሻንጉል ጉምዝና ሐረሪ ክልሎች ለተውጣጡ የህብረተሰብ ክፍሎች ዛሬ ሲናገሩ ኢህአደግ ሁሉንም የኢትዮጵያ አካባቢዎችና ሁሉንም ኢትዮጵያውያን በሚያካትት መልኩ ራሱን እያዋቀረ ነው ብለዋል። ቪኦኤ አጠቃላይ የቴክኒክ መሳሪያዎች ጥገና ላይ በመሆኑ ሙሉን ዘገባ አላካተትንም። በነገው ምሽት እስክንድር ሙሉን ዘገባ ይዞ ይመለሳል። ማጠቃለያው ይሄ ነው። ጤና ይስጥልኝ።
የአሜሪካ ድምፅ ራዲዮ በ22 በ25 እና በ31 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
ከአቀናባሪያችን ብርሃን ኃይሉ ጋር
ፕሮግራም አዘጋጅና አቅራቢዎች አዲሱ አበበና
እኔም አሉላ ከበደ በዚሁ እንሰናበታለን። ሰላም፣
በደህና እደሩ።